ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል ሁለት ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓ.ም ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ልክ እንዳሁኑ ከውስጡ የወጡ ተምቾች ለጠላት አዝረው አስጠቁት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ትረካ ክፍል 19 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከዋሽማዱ ክሁን ቤቱ ይብላኝ ይልናቱ ገላል ገላል አራተው ገላል ቱሳቡ ሳቡ ሳቡ መሽብ የጁቢራራት ግብር አለብን የጁቢራራት ግብር አለብን ሲልጂ ደግሞ ድገመው ሰውሪ ግርም ገላል ገላል አራተው ገለውን ቱ ብልው ብልው ፍጥነ ተራመድ ትድብል አልቋል ወዳጅ ከዘመድ ትድብል አልቋል ወዳጅ ከዘመድ ሲጀግናው ድጋግም በለው ፈሪ ግርም ሰንጋው ምን ይበል ጋላቢ ሲያጣ ጦሩ ምን ያድርግ ወርዋሪ ሲያጣ አትስጡት ለሰው ጀግና እስኪመጣ አትስጡት ለሰው ጀግና እስኪመጣ ሲጀግናው ድጋግም በለው ፈሪ ግርም ደሞ ገለል ደሞ ገለል ማህል ማህል አቋርጦ ሄደ ጀግናው በፈረስ ጦር ለመደ ጀግናው በፈረስ ጦር ለመደ ሲጀግናው ድጋግም በለው ፈሪ ግርም ያያቶች ስም እንዳይጠፋ ያባቶች ስም እንዳይጠፋ ዳማ ፈረስ ስም እንዳይጠፋ ደፍረግጠመው አትኩረት ተስፋ ዝልዬ ደጋግመ ፍበለው ፍሪግም ሰንጋው ሜኔ በል እንስሳ ከብቱ ጥሩ ምን ይበል ደረቅ ብረቱ ጋሻው ምን ይበል እርጥብ ቅርበቱ ሳይል ጉድ ጉድ ያው ባለቤቱ ሲጅግናው ዝጋግ በለው ፍሪግሬም demo galale demo galale demo galale matu agankwat belingafingaf batu agankwane belingafingaf yabbat gasha tuhanu irgaf tuhanu irgaf tuhanu ሲጂግናው ሲጋግል ህበለው ሰሪግሬም
ከመጽሐፍት ዓለም መጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 19 የአቢቹ ጦር አሁን ከምን ጊዜውም በላይ ተጠናክሯል። በርከት ያሉ ሹሞቻቸው በየጦር ሜዳው የወደቁባቸው ወጣት ወታደሮች ከጀግናው የአቢቹ ጦር ጋር ከመቀላቀላቸው በላይ በርካታ ምርጥ የትግራይ ልጆችን ያቀፈ ጦር ስለነበረ ያለምንም ካርታ በቀላሉ የሚንቀሳቀስና ሴቶች ልጆችና አዛውንት የሌሉበት ከግማሽ በላይ የሚሆነው ጦሩ በራሱ ፈረስ የሚንቀሳቀስና በጣሊያን ጦር ላይ ድንገት ባልታሰበ ሰዓትና ቦታ ደርሶ አደጋ የሚጥልና እንዳመጣጡ የሚሰወር ጦር በመሆኑ ጣሊያኖች ክፉኛ ቂም ከያዙበት የኢትዮጵያ ጦር አንዱ ነበር። የካዲው የደጃዝማች ኃይለስላሴ ጉግሳ ሰዎችማ ይህን አንበሳ ጦር እንዴት እንደምንቀጠቀጡለት እግዚአብሔር ብቻ ነው የሚያውቀው። ምንም እንኳን ይህ የከፋው ጦር ማለትም ዋናው ያብቹ ጦር ታማኝነቱ ለሰላሌው ጦር ለጃዝማች አበራ ቢሆንም ጦሩ ከተመሰረተበት ጊዜ ጀምሮ እስካሁን ከማንኛውም ደጃዝማችም ሆነ ከሁለቱ ራሶች ምንም አይነት እዛስ ሆነ መመሪያ ተቀብሎ የማያውቅ ከጣሊያኖችና ከደጃዝማች ኃይለ ሥላሴ ጉግሳ ሰራዊት በሚዘርፈው ንብረት ሰራዊቱን የሚያስተዳድር ጦር ነው። ያብቹ ጦር ለሁለቱ ራሶች ተራ የጥጋበኛ ሽፍቶች ክምችት ነው። ጃንሆይም ቢሆኑ ይሄ ባንድ ባለጌ ወጣት የሚመራ ጦር ለሁለቱ ራሶች በተለይም ለራስ ካሳ በተደጋጋሚ ባስተላለፉት ዛዝ አሻፈረኝ በማለቱና ሁለቱ ራሶች ልጁን ወደና ጦሩ ለመመለስ ያደረጉት ያላሰለሰ ጥረት ውጤት አልባ በመሆኑ ጃንሆይ ባብቹና በጦሩ ላይ ሳይቆጡ አልቀሩም። በኋላ ላይ እንደሰማሁት ይህ የጀግናው ያብቹ ጦር አወቃቀር ይፋ ባይሆንም በአራት ጀነራሎች የሚመራ ነበር። አንደኛ በጀነራል ሀብቶም የሚመራ የሃማሴን ልጆች ጦር፣ ሁለተኛ በጀነራል ተስፋ ሲሆን የሚመራው የትግራይ ልጆች ጦር፣ ሶስተኛ በጀነራል ጋሹ የሚመራው የጎጃም ልጆች ጦር፣ አራተኛ በጀነራል ወርቁ የሚመራ ዋናው የሰላሌ ልጆች ጦር ሲሆን እነዚህ አራት ጀነራሎች ከነጦራቸው ታማኝነታቸው ለልጁ ለአብቹ ነበር። ናም እነሆ ለመጀመሪያ ጊዜ ይሄ ጦር ወደ አሸንጌ ሐይቅ እንዲወርድ ከደጃዝማች አበራ ቀጭን ትእዛዝ ሲደርሰው ትልቅ ፈተና ላይ ወደቀ። እነዚህ አራት ጀነራሎችና መሪያቸው አብቹ አንድ ለሊት ሙሉ ሲመክሩ አድረው በመጨረሻ ባለ አራት ነጥብ ውሳኔ ላይ ደረሱ። አንደኛ የትግራይ ልጆች ጦሩን እያገዙና መንገድ እየመሩ ወደ አሸንጌ ሐይቅ ወርደው ከዚያ ወደ የቀበሌያቸው እንዲመለሱ። ሁለተኛ የጎጃም የዳሞት ልጆች ከአሸንጌ ሐይቅ በኋላ ወደ ዳሞት የሚመለሱበትን ሁኔታ አሸንጌ ሐይቅ ላይ እንዲመክሩበት። ሶስተኛ የሰላሌ ልጆች ጦር የደጃዝማች አበራን ጦር ተከትሎ ወደ ሰላሌ እንዲመለስ። አራተኛ መመለሻ የሌለው የሐማሴኑ ጦር ከሰላሌው ጦር ጋር ተቀላቅሎ የዚህ ጦር ዕጣ ፈንታ ተካፋይ እንዲሆን ተስማምተው የደጃዝማች አበራን ትእዛዝ ተቀብለው ከደጃዝማች መሸሻ የከምባታው ጦር መሪ ጋር ጎን ለጎን የጠላትን ጦር እያርበደበዱ ወደ አሸንጌ ሐይቅ ወረዱ። ከቀትር በኋላ ነው። ፀሐይዋ ግን አሁንም እንደ እሳት ትፋጃለች። አንድዳ አንድዳ ነፍሳችንን ልታወጣው ነው። ይኸው 10 ሰዓት ሙሉ ያለ ውሃ በመንገድ ላይ ነን። 10 ሰዓት ሙሉ በዚህ በረሃማ ቀበሌ ለፎይታ ያህል እንኳ ወገባችንን ሳናሳርፈው የደከሙ እግሮቻችንን እየጎተት በጉዞ ላይ ነን። ብቸኞች ሁለትም ሶስትም ሆነው በጓድ ያሉ በቡድን በቡድን ሰብሰብ ያሉ መንገዱና ጉዞው ካቅማቸው በላይ ሆኖባቸው አንድ እርምጃ ወደፊት ማለት ያልሆነላቸው ወታደሮች በዚያ በረሃማ ቀበሌ ተበትነው በበቀሉ የግራር ዛፎች ጥላ ስር ጋደም ብለዋል። እነዚህ ምስኪን ወታደሮች እንዲህ በየግራሩ ጥላ ስር ጋደም ሲሉ እንቅልፍ ይዟቸው ጭልጥ ይልና ራሳቸውን አደጋ ላይ ይጥሉታል። ብዙ ጊዜ እንዲህ እንደ ማሽላ ቆሎ ተበትለው በየግራሩ ስር ባረፉበት የጨካኞቹ ሽፍቶች ካራ ለዘላለም አስተኝቷቸዋል። ይህ አረመኔያዊ የሽፍቶች ጭካኔ ሊደርስበት እንደሚችል ቢገምትም እድሉን በፈጣሪው ላይ ጥሎ ጋደም ይላል። በዚህ መልኩ ስንኳትን ውለን በአንድ ወጣት ፊታውራሪ ከሚመራ ጦር ጋር ተቀላቀል። ከዚሁ ወጣት ፊታውራሪ ጦር ጋር ስንጓዝ ውለን ማምሻው ላይ ከአንድ ከደረቀ ወንዝ ዳርቻ ደረስ። ወታደሮቻችን እዚያ ያደረቀ ወንዝ ማል ገብተው በጃቸው ትልቅ ጉርጓድ ቆፈሩ። በዚህ ጉርጓድ ውስጥ ትንሽ ውሃ እስኪጠራቀም ድረስ እንደድሜልክ የፈጀ ጊዜ ፈጀ። እኛ ቁጥራችን ብዙ ነውና ከዚያች በመከራ የተጠራቀመ የደፈረሰ ውሃ ለመጨረሻው ወታደር የደረሰው ነገር ቢኖር ውሃ ሳይሆን ጭቃ ብቻ ነበር። ብዙም ሳንናርፍ ባንድ ጠባብ መንገድ ውስጥ ገብተን መጨረሻው ወደማይታወቅ ቦታ ጉዞ ጀመርን። ቀበሌው ተመሳሳይ ነው። ዳገት፣ ቁልቁለት፣ ገደል፣ ሜዳ፣ ግራር፣ ቁልቋል፣ መጨረሻ የሌለው በሸማው ተጠቅልሎ መደዳውን እየተኛ ቆስሎ በሽታውን በዝምታ የሚያስታምም የሞተ የኢትዮጵያ ወታደር ብቻ። ሁሉም በዚያች መንገድ ዳር አንዱን ካንዱ መለየት እስኪያስቸግር ድረስ በሸማው ተጠቅልሎ ተኮልኩሏል። ጀምበር ጠልቃ ብዙም ሳይቆይ ብዙም ውሃ ከሌለው የተንቤን መጨረሻና ያበርገል ያዋሳኝ ከሆነ የአረንቋ ወንዝ ዳርቻ ድረስ። ብርቶች እድልና አጋጣሚው ሳይጠመባቸው ከአረንቋ ወንዝ ደርሰው ጥማቸውን ቆርጠው ከድካማቸው ለማረፍ እዚህም እዚያም ጋደም ብለዋል። አንዳንዶቹ እሳት አንድደው ሽምብራ ይቆላሉ። ከትናንት ከሰዓት በኋላ ጀምሮ ባፋችን እህል አልገባም። በአረንቋ ወንዝ ዳርቻ ትናንት ቀድመው ከሄዱት ከሁለቱ ራሶች ጋር ተገናኘን። ይሁን እንጂ ዛሬ ቀኑን ሙሉ በጉዞ ላይ ስንመኘው የነበረው ትንሽ ተኝተን የማረፉ ሐሳባችን ምኞታችን ሳይሳካልን ቀረ። ጠንካራ የጣሊያን ጦር ከኋላችን እየተከተለን ሲሆን ከፊታችን ደግሞ ሌላ የጣሊያን ጦር መንገዳችንን ቆርጦ ሊዘጋብንና ሊያደቀን እየታገለ ነው። ስለዚህ ጊዜ ሳናጠፋ በጉዟችን መግፋት አለብንና እፍኝ የሽምብራ ቆሎዬን በልቼ ሳልጨርስ ወንጩ ኃይን አጣጥም የሳልጨልጥ ነጋሪቶች መጎሰምና ጥሩምባዎች መነፋት ጀመሩ። ይህ ደግሞ ወደፊት በልነውና እኛም ከጦሩ ጋር ተቀላቅለን የደከሙ እግሮቻችንን ወደፊት አልናቸው። ወንዙን ተሻግረን ውሃ ከሌለው ያበርጋሌ ጫካ ውስጥ ገባን። የሰው ልጅ ሊያደንቀው ሊያፈቅረው የሚገባ ገደል ተራራና ሸንተረር ከፊታችን ተጋረደ። ግን ምን ያደርጋል? ጊዜው የመከራ የጦርነት ጊዜ ነውና ይህን የተፈጥሮ ውበት ማድነቂያ ማሞገሻም ጊዜ የለንምና እንደሚታደን አውሬ እየተሽለኮለቅ እግሬ አውጪኝ መሮጥ ጀመርን። የሰው ልጅ ጥንካሬ የሚያስገርም ነው። በኔ ባይደርስ ባላመንኩ ነበር። ካቢያዲ ጥር 25 ቀን ተነስተን ከጥቂት ሰዓታት እረፍትና እንቅልፍ በስተቀር ሳናርፍ እንደሮጥ ይኸው አሁን ከየካቲት 24 ወደ የካቲት 25 ልንሸጋገር ነው። አንድ ወር ሙሉ የሰው ልጅ ጥቂት አርፎ እፍኝ ሽምብራ ቆርጥሞ ጉንጭ ውሃ ጠጥቶ ተራራ ወጥቶ ቁልቁለት ወርዶ ገደል ቧጦ መሮጥ መቻሉ ተአምር ነው እንጂ ሌላ ምን ይባላል? ዛሬ ደግሞ እድለኞች ነን። ራስ ካሳ ፈረሶች ላኩልን። ያለ ፈረስ በከታዩ ቀን ጉዞ በእግር መቻላችንን እግዚአብሔር ነበር የሚያውቀው። ሁለቱ ራሶች ልክ ነጋሪት ከመነፋቱ ከጠንካራው ሰራዊቶቻቸው ጋር በፍጥነት ጉዞ ቀድመው ይሄዳሉ። በዚህ ማለቂያ በሌለው ሩጫ ደካሞቹ ቀስ በቀስ ደረጃ በደረጃ ወደ ኋላ ይቀራሉ። የኛም የፈረንጆቹ አጃቢ ጦር ከምን ጊዜውም በላይ ቀንሶ አብረውን የቀሩት በጣት የሚቆጠሩ ጥቂት ጠንካሮች ብቻ ናቸው። እኩለ ሌሊት ግድም ጨረቃዋ ከጠራው ሰማይ ላይ ሮጣ ከሰሜን ተራራዎች ጀርባ ገብታ ተሰወረች። ያለንበት ቀበሌ ወዲያው ጥቁር ድንኳን የለበሰ መሰለ። በዚህ ጥቁር መጋረጃ የሸፈነ በመትመስለው መንገዳችን ከአንድ ሜትር በላይ ርቆ ያለን ነገር ለይቶ ማየት የማይቻል ነገር ነው። ከፊታችን ደግሞ አስቸጋሪ ሰርጥና የተራራ መንገድ ይጠብቀናል። ከተራራው ስር ያሉ መንገዶች ሁሉ ዞሮ ዞሮ የሚያደርሱት ወደ ተራራው ጫፍ በመሆኑ ከፊታችን የነበሩ ወታደሮች ደረጃ በደረጃ እየተከፋፈሉ በተለያየ መንገድ ከዚህ አስቸጋሪ ጨለማ ውስጥ ለመውጣት እየተጣደፉ ገደሉን መቧጠጥ ተያያዙት። ጥቂት እንደገፋን ጨለማው እየጨከነ መጥቶ 1 ሜትርም በዛ ተብሎ ነው መሰል ያንዱን ሜትር እይታም ነፈገን። ከፈረንጆቹ እኔ እንደመጨረሻ ፈረሰኛ አጓዝ ስለነበር ከፊቴ የነበረውን ፈረሰኛ ከጥቂት ደቂቃዎች በፊት ተሰውሮብኝ አሁን ከፊቴ የማየው ነገር ቢኖር እግረኛ ሰው የሚመስሉ ነገሮች ውልብ ይያሉ ሲጠፉብኝ ብቻ ነው። ይህም በዛ መሰል የነዚያም እግረኞች ዱካ ጠፋ። አሁን በዚህ በሚያስፈራ ድቅድቅ ጨለማ አስቸጋሪ በሆነውና በወጉ በማላውቀው በተራራ መንገድ ብቻዬን ቀረው። ምንም ነገር አላይም። በትክክለኛ ወታደሮቻችን ቀድመው የሄዱበት መንገድ እንኳ እንደምሄድ እርግጠኛ አይደለሁም። አሁን ሁሉንም ነገር ለፈረሴ ተውኩለት። በነጻነት ወዳሻው ቦታ እንዲወስደኝ ከዚህ ጨለማ እንዲያወጣኝ ሙሉ ነጻነቱን ሰጠሁት። በዚህ የቁርጥ ቀን መንገድ እድልን በፈረሴ ላይ ተውኩት። ብልጡ ፈረሴ በጥንቃቄ በዚያ አስቸጋሪ መንገድ ይዞኝ ይሄድ ጀመር። አልፎ አልፎ ፍንጥቅ በመተለው ብርሃን ፈረሴ በገደሎች መሃል አስቸጋሪውን መንገድ በጥንቃቄ እየረገጠ ይዞኝ እንደሚጓዝ ተረዳው። ይህን ፈረሴ ጦራችን በሄደበት መንገድ ይዞኝ እንደሚሄድ የተረዳሁት አልፎ አልፎ ደክመው መንገድ ዳር የተኙትን ወታደሮች ላለመርገጥ በጥንቃቄ ሲራመዳቸው ቢሆንም ዋናው ጦራችን በሄደበት መንገድ እንደሚወስደኝ ግን እርግጠኛ ሳልሆን የሰጠሁትን ነጻነት ሳልቀማውና ሳልጋፋው እንደውል ጊዜው ሁሉ አስቸጋሪውን መንገድ በጥንቃቄ እየረገጠና በየመንገዱ ዳር ጥቂት አርፈው በመሄድ ቁጭ ባሉበት እንቅልፍ የወሰዳቸውን ወታደሮች እየተራመደ በመንገዱ ቀጠለ። አንበሳው ፈረሴ ንጋት ላይ ከፈረሰኛው ጦራችን ጋር ወስዶ ቀላቀለኝ። የራሳችንን ጦር እንዳገኘው በጣም ተደሰትኩ። አለቃ ማን ነው ስል በመጀመሪያ ያገኘውትን ያበሻው ታደር ጠየቅኩት። ደጃዝማች ጨቡዴ ሲል በታላቅ ኩራት መለሰልኝ። ወዲያው ከሩቅ ደጃዝማች ጨቡዴ ሊቀበለኝ ሲመጣ አየሁት። ከተለያየን ሰንብቶ ነበር። አሁን ያለውበት ጦር አዛዥ ደጃዝማች ጨቡዴ መሆኑን ተረዳው። ከደጃዝማች ጨቡዴ ጋር የተለመደውን ረጅሙን ያበሾች ሰላምታ ከተለዋወጥን በኋላ ደጃዝማች ጨቡዴ ወዳጄ አሁኑኑ መመለስ አለብህ። እዚህ አደጋ የበዛበት ቦታ ነው። ባይሆን ጥቂት ወታደሮች እሰጣለሁ። አሁኑኑ ወደ ዋናው ጦር መመለስ አለብህ ሲል አዘዘኝ። ለምን ደጃዝማች ብዬ ላቀረብኩለት ጥያቄ ጌታዬ፣ ከፊታችን ምንም የኢትዮጵያ ጦር የለም። ከፊታችን ያለ ነገር ቢኖር የጣሊያን ጦር ብቻ ነውና እባክህ ተመለስ አለኝ። እውነትም ከርቀት ቁጥር ስፍር የሌላቸው እነዚያን አመዳም አስጠሊታ የጣሊያን ወታደሮችን ድንኳን አየሁ። ጣሊያኖች ያለምንም ሐሳብ ድንኳኖቻቸውን ተክለው በድንኳኖቻቸው ዙሪያ እሳት አንድደው ጨዋታቸውን እያደሩ አርፈው ተቀምጠዋል። የጣሊያን ጀነራሎች ባንድ ለሊት አስቸጋሪውን የተራራ መንገድ አልፈን ከሰፈሩበት የጦር ሰፈር ደጃፍ መድረሳችንን ፈጽሞ አልተገነዘቡም። አንዱም የአውሮፓ አገር ጦር እንኳን በሌሊት ለዚያውም በድቅድቅ ጨለማ እንዲህ አይነት በቀን እንኳ የሚያስፈራ መንገድ ለመጓዝ አይደፍርም። ደጃዝማች ጨቡዴ በተደጋጋሚ ወደ ኋላ እንድመለስ ቢያዘኝም ቢለምነኝም ሳልቀበለው ቀረው። በኋላ ደጃዝማችን ወዴት እንደምንሄድ ጠየቁት። ጌታው መጀመሪያማ ወደ አምባላጌ ነበር መስመራችን። አምባላጌ ግን በጠራት እጅ ወደቀ። ስለዚህ አሁን ወደ ኮረም ለመዝለቅ መጣር አለብን አለኝ። ኮረም በነዚህ አስቸጋሪ ቀኖች ውስጥ ብዙ የደረቁ ከንፈሮች በደረቁ ወንዞች ዳርቻ ጠብታ ውሃ ፍለጋ የሚቆፍሩ በሺዎች የሚቆጠሩ ወታደሮች በሹክሹክታ ኮረም ኮረም ሲሉ ሰማን። ኮረም አሽንጌ ሐይቅ በስተደቡብ በኩል ያለች ትንሽ ቀበሌ። በኮረም ጃንሆይ ከነጦራቸው ይጠብቁናል። አዎ በኮረም የመጨረሻውን ውጊያ የመጨረሻውን ፍልሚያ አድርገን ቢያንስ ጣሊያኖችን እዚያ ላይ እናቆማቸዋለን። የሁሉም የኢትዮጵያ ወታደር ምኞት ነበር። አሁን ከደጃች ጨቡዴ ጋር በፈረሶቻችን ላይ ተቀምጠን በግንባር ጦሩን እየመራን ነው። በመንገዳችን ላይ ደጃዝማች የቆየ ጨዋታ እያወራኝ ትንሽ አሳቀኝ። የምንሄድበት መንገድ በሁለት ገደሎች መሃል በመሆኑ ጨለማው ጠንከር ያለ ነበርና የዚህ ጦር መሪ ደጃዝማች ጨቡዴ ከገደሎቹ መሃል ብርሃን ፍለጋ ወደ ላይ እንድንወጣ አደረገ። ከገደሎቹ መሃል ስንወጣ ደግሞ በጣም መሽቶ ስለነበርና ላይ የተቀበለን ጫካ የበዛበት ሜዳ ስለሆነ ከሸለቆውም መንገድ የባሰ ሆነብን። ይህን የተረዳው ደጃዝማች ፈረሱን አቁሞ ዙሪያ ገባውን ቀበሌውን ከቃኘ በኋላ ከፈረሱ ላይ ወርዶ በዚህ ጨለማ ወደፊት መሄድ አንችልም፣ እስኪ ነጋ መጠበቅ አለብን አለ። ይህን የግዳጅ ረፍት አብዛኛው ወይም ጠቅላላው ጦር ማለት ይቻላል በደስታ ተቀበለው። እያንዳንዱ ወታደር በአጋጣሚ በቆመበት ቦታ ያገኘውን ድንጋይ፣ ግንድ፣ ጉቶ ብቻ ያገኘውን ነገር ተደግፎና ተንተርሶ ጋደም ማለት ጀመረ። እኔም የነሱን ፈር ተከትዬ በቆምኩበት ቦታ ከፈረሴ ወርጄ አንድ ከፍ ያለ ድንጋይ ተደግፌ የቅምጥ ጋደም አልኩ። ይሁን እንጂ ብዙም ሳልቆይ የሆነ ነገር ፊቴን ሲልሰኝ ባንኜ ነቃው። ፈረሴ ነበር። በጉዞ የደከመው ፈረሴ አንገቱን ወደ እኔ አስጠግቶ ከአጠገቤ ተኝቶ አልፎ አልፎ እያሻሸኝ ከነዚያ በደረቅ ሌሊት በዚያ አስጠሊታ ጩኸታቸው የተኛን እየቀሰቀሱ ከሚያዋክቡት ልክስክስ ችቦች እንድጠብቀው የሚማጸነኝ መሰለኝ። እሱስ ካለኔ ማን አለው? አንገቱን አቀፌ ጋደም አልኩ። እየነጋ ነው። እናም ብዙ ጊዜ ሳናጠፋ በመንገዳችን መቀጠል አለብን። አሁን ደግሞ ቀኑ መጨረሻ በሌለው አይነት ሁኔታ በዚያ እሾሃማ ጫካ ውስጥ ስንሽለኮለክ ዋል። ፀሐይ በምድር ላይ ኃይለኛውን ሙቀቷን በለቀቀችበት እኩለ ቀን ላይ ከዚያ ጥላማ ጫካ ውስጥ ወጥተን ምንም መጠለያ ከሌለው ገላጣ ሜዳ ላይ ደረስ። ይህን አደጋ ብቻ የሞላበትን ገላጣ መሬት በፍጥነት ለቀን ወንዝ ነገር ወደምትመስል ጎድጓዳ ቦታ እንድንገባ የጦሩ መሪ ደጃዝማች ጨቡዴ ስላዘዘ በፍጥነት ወደዚያች ረባዳማ ቦታ መንገዳችንን ቀይሰን ገሰገስ። ብዙም ሳንሄድ በግማሽ ከደረቀ ወንዝ ደረስ። በዚህ በግማሽ በደረቀ ወንዝ ውስጥ ያለው ውሃ የሚመስል የተበጠበጠ አፈር ብቻ ነበር። ግን የተጠማን ሰው ምን ያቆመዋል? እኔም ከፈረሴ ጎን ተንበርክኬ አጎን ብሼ እንደ ፈረሴ ባፌ ከፈረሴ ጋር አብረን ጠጣሁት። ደጃዝማች ጨቡዴ ብዙም ጊዜ ሳያጠፋ በጉዞው ሲገሰግስ፣ እኔ በዚያ በደረቀ ወንዝ ዳርቻ ከቀሩት ወታደሮች ጋር ቀረው። ሁሉም እሳት አንድዶ የሚበላ ነገር ለማብሰል ይጣጣራል። አንድ አበሻ እሳት አንድዶ በኩባያ ድፍርስ ውሃ ጥዶ ውሃው ሲፈላ ወደ ኮቱ ኪስ ገብቶ ቆሻሻ የሞላበት ዱቄት መሳይ ነገር በእጁ እያፈሰ ወደ ኩባያው ከጨመረና ጥቂት ደቂቃዎች ካማሰለ በኋላ ከሳቱ ላይ አወረደው። እጅጉን በጣም ጣፋጭ የሆነ ገንፎ አብረን በላንና በላዩ ላይ ያችኑ ድፍርሱሃ ቸለስንባት። ረፋዱ ላይ ለጉዞ ተሰናዳን። አሁን ያዝነው መንገድ ካለፈው የደረቀ ወንዝ ጋር ተመሳሳይ ነው። ልዩነታቸው ይሄኛው ጠለቅ ያለ ስንጥቅ መሬት ነው። በዚህ ስንጥቅ መሬት ውስጥ ለረጅም ሰዓት ስንጓዝ ዋል። አዎ፣ በክረምቱ ወራት በዚህ ስንጥቅ መሬት ላይ የጋይላ ወንዝ ይፈሳል። ይቺ የጋይላ ወንዝ ዛሬ የደረቀች ቢሆንም አንድ ስንዝር ያህል ጫር ጫር ማድረግ ይበቃል። አሸዋማው መሬት ያለ ብዙ ድካም በጥቂት ደቂቃዎች ውስጥ ንጹህና በጣም ጣፋጭ ውሃ ማግኘት እንችል ነበር። አዎ፣ አድጌያለሁ ሰልጥኛለሁ በሚለው አገር የሚኖር ሌሊቱን በየመሸታ ቤቱ ሲፈነጥዝ የሚያደርሰው የውሃን ውድነትና ብርቅነት ምንጊዜም አይረዳውም። መሸና ጋደማል። ካለፉት ሌሊቶች ማለትም በድንጋያማው መሬት ላይ ካሳለፍኳቸው ከእያንዳንዱ ሌሊት ምንም እንኳ ለጥቂት ሰዓታት ብቻ እንኳ ቢሆንም የዛሬውን ሌሊት ሳወዳድረው የዛሬው አዳሪ በአውሮፓ ካለ ምርጥ ሆቴል አልጋ ጋር አይተናነስም። በለስላሳው አሸዋ ላይ ለጥቂት ሰዓታት ቢሆንም ጋደም ብሎ ወገብን ማሳረፍ እጅግ ደስ የሚል ስሜት ይሰጣል። የዛሬው አዳሪ የኢትዮጵያ ወታደሮች በአሸዋማ መሬት ላይ አንጥፌ እንድተኛበት በርከት ያለ ቡትቶች ቢሰጡኝም ተነሳ የሚለው ጥሩምባ ቀስቅሶኝ ስነሳ መላ ሰውነቴ ውሃ በውሃ ሆኖ ነበር። ከነ ልብሴ አጥባ ካሳደረችኝ ሆቴሌ የጋይላ ወንዝ ስንወጣ በጉዟችን ገፋንበት። በዚች በደረቀች በጋይላ ወንዝ ውስጥ ስንጓዝ በመጠኑም ቢሆን ከነዚያ የሰማይ ላይ የሞት ቆርቆሮዎች እይታ አምልጠናል። የጋይላ ወንዝ በደረቀ ወገቧ ላይ እንድንጓዝ በሆዷ ቋጥራ ከያዘችው ውሃ እንድንጠጣ መፍቀድ ብቻ ሳይሆን ከጠላትም የሞት አሞራዎች ዓይንም ደበቀችን። ጋይላ ምስጋና ይገባታል። በዚችው በደረቀች የጋይላ ወንዝ ጉያ ውስጥ ተደብቀን ወደ ኋላ የቀሩትን የትግል ጓዶቻችንን በተለይም ክፉኛ የቆሰለውን የከምባታ ልጆችን መሪ ደጃዝማች መሸሻን እየጠበቅን ነው። የጀግናው የከምባታ ልጆች ጦር መሪ ደጃዝማች መሸሻ የራስ ካሳ ጦር ከተምቤን የብረት አጥር ሰብሮ እንዲወጣ ሽፋን ሲሰጥ የነበረው የራስ ካሳ ጦር የብረት አጥሩን ሰብሮ ከወጣ በኋላ ወደ ኋላ እያፈገፈገ ሲዋጋ ጀግናው የከምባታ ልጆች መሪ ደጃዝማች መሸሻ በአንድ የእጅ ቦምብ ከመመታቱም በላይ በሶስት የመትረየስ ጥይቶች ሆዱን ተመትቶ በወደቀበት ቦታ እንደ ሞተ ሰው ተኝቶ ውሎ ሲመሽ በጨለማ እንደ እባብ እየተሳበ ከዋለበትና ከቆሰለበት የጦርነት አውድማ ወጥቶ ወደ ጫካ ይገባል። እዚያ ጫካ የትግል ጓዶቹ አንስተው የተረፈ ጦራቸው ወደ ሰፈረበት የጦር ሰፈር ወሰዱት። ይህ ጀግና ሰው ሶስት የመትረየስ ጥይቶች በሆዱ ይዞ አብዛኛው ሰውነቱ በተወረወረበት የቦምብ ፍንጣሪ ተበሳስቶ ሌላ ሰው ወዲያው የሚሞትበትን ጭጭ የሚልበትን መከራ ተሸክሞ ባላቀር በሆነ በቡትቱ ቁስሎን ታስሮ ሶስት ቀንና ሌሊት በፈረስ ተጉዞ እነሆ ዛሬ ከዋናው የራሶች የጦር ሰፈር ደረሰ። ይህ ቆራጥ ጀግና ከራስ ካሳ የጦር ሰፈር ሲደርስ ከፈረሱ ለመውረድ አቅም ስላልነበረው በወታደሮቹ እርዳታ ከፈረሱ ወርዶ ራስ ካሳ ካስነጠፉለት አልጋ ላይ በጀርባው ተኛ። የጀግኖቹ ጀግና ደጃዝማች መሸሻ በከባዱ ከመቁሰሉም በላይ ያለ አንዳች የሐኪም እርዳታና ያለ አንዳች እረፍት ያደረገው ጉዞ ከፍተኛ የደም መፍሰስ ስላስከተለበት ራስ ካሳ ካስነጠፉለት አልጋ ላይ ሁለት ሰዓት ያልሞላ ጊዜ ካረፈና የትግል ጓዶቹንና አለቆቹን ከተሰናበተ በኋላ ከዚያች ስቃዩ ተገላገለ። ምስኪን ኢትዮጵያ አንድ ደፋር ድንቅ ጀግና ዛሬ አጣች። የጀግኖቹ የደፋሮቹ የከምባታ ልጆች መሪ የደጃዝማች መሸሻ ሞት ሁላችንንም አሳዘነን። ይገርማል። ካሁኑ የዋናው የጦር ሰፈራችን ጋይዳ ለብዙ ጊዜ ያላየኋትን ወፍራሟን ሳቂቷን የራስ ካሳ ዋና ወጥ ቤት አገኘዋት። አዎ እቺ የደስደስ ያላት ደግ ሴትዮ ለብዙ ቀናት የደረሰችበት ጠፍቶ ነበር። ገና ከተምቤን ሽሽት ስንጀምር እቺው ባልቴት ከወጥ ቤቶቿ ጋር እቃዋን ስትቋጥር ወደ ኋላ ቀርታ ኖሮ አንዱን እቃ ስትጭን አንዱን ስታወርድ ስትንጎዳጎድ ድንገት ጣሊያኖች ደርሰውባት ከነ ንብረቷና ከጠቅላላው የወጥ ቤቶቿ ሰዎች ጋር በጣሊያኖች ምርኮ ስር ትወድቃለች። በቁጥር ወደ 100 ከሚሆኑት ወጥ ቤቶቿና ልጆችም አሉበት ከተንከሳቃሽ ማድ ቤቷ ጋር የተማረከችው ይቺ ደግ ባልቴት ለምርመራ ከአንድ የጣሊያን መኮንን ፊት ስትቀርብ ለነጻነት ያበቃትን አቤቱታዋን ደጋግማ አቀረበች። እኔም ወሬ አልጠግብ ብዬ እንደምንም ከጣሊያኖች እጅ አምልጣ ከዋናው ጦራችን ጋር መቀላቀል እንደቻለች ጠጋ ብዬ ለጠየቅኳት ጥያቄ ይቺ ሳቂታና ሞኛሞኝ መሳይ ባልቴት ያወጋችኝ ባጭሩ እንዲህ የሚል ነበር። ከወጥ ቤቶቿ ጋር ከአንድ ከፍተኛ የጣሊያን መርማሪ መኮንን ፊት ቀርባ ስትመረመር መኮንኑ በተደጋጋሚ የሁለቱ ራሶች ጦር የት እንደተደበቀ እንድትናገር አጥብቆ ይጠይቃታል፣ ያስፈራራታል። ታማኝዋ ወጥ ቤት ግን ብትገሉኝ ግደሉኝ እንጂ ለማንም አልናገርም ብላ ድርቅ ከማለቷን በላይ ለጣሊያኑ ከፍተኛ መርማሪ መኮንን አሁኑኑ ከነ ወጥ ቤቶቿና ከነ ሙሉ ጓዟ ካለቀቃት ሁለቱ ራሶች የሚበሉት ነገር እንደማይኖራቸውና እንደሚቆጧት በተደጋጋሚ ለዚያ መኮንን አቤቱታዋን ታቀርባለች። ያ መርማሪ መኮንን የባልቴቷን አቤቱታ እሺ ብሎ እንደጠየቀችው ከነሙሉ ወጥ ቤቶቿና ማልቤቷ ጋር በነጻ አለቀቃት። አዝኖላት ሳይሆን ሊከታተላት፣ እሷ ሳታውቅ ወደ ሁለቱ ራሶች የጦር ሰፈር እንድትመራው አስቦ ነበር በነጻ የለቀቃት። ብልጧ ወጥ ቤት ግን ጣሊያኖቹ እጅ እንደወጣች ወጥ ቤቶቿን በብዙ ቡድን ተከፋፈልና በተለያየ አቅጣጫ ሄደው የራሶችን የጦር ሰፈር እንዲፈልጉ አዛ የወጥ ቤቷን ጦር በተንቤን ትበትነዋለች። እሷም የራሷን ቡድን እየመራች ወደ ጫካ ገብታ ባሳቻ መንገድ እየሄደች ተራራ እየወጣች ቁልቁለት እየወረደች ዋናውን መንገድ እየተወች ዱር ለዱር ከሚከታተሏት የጠላት ሰላዮች አይን ትሰወርና አረሳስታ እርግጠኛ ስትሆን ወደ ጌታዋ ተመለሰች። ድንቅና ብልህ ባልቴት። የከንባታውን ደጃዝማች መሸሻን የቀበርንበትን የጦር ሰፈራችንን እኩለ ሌሊት ላይ ለቀን ወደፊት እንድንሄድ ራስ ካሳ ትዕዛዝ ሰጡ። ለእኛ ለአምስቱ ፈረንጆች የቀረን አንድ የደከመ የተራበና ለራሱም የግዱን የሚሄድ ፈረስ ብቻ ነበር። ቀጣዩን ጉዞ በእግር መግፋት ግዴታ ነውና ለረጅም ሰዓታት በእግር ተጉዘን ከመካከላችን በጣም የደከመውና መሄድ ያልሆነለትን ተጋግዘን በዚያ በሞተ ፈረሳችን ላይ ጥቂት እግሮቹን እንዲያሳርፍ እያደረግን እንሄዳለን። ያ ፈረስ በቁሙ እንዳይሞት እንደገና ተፈናጣጩን አውርደን የደከመውን ፈረሳችንን እየጎተት ወደፊት እንሄዳለን። ማለቂያ የሌለው ጉዞ። እንዲህ እየተጓዝን ቀዳሚውና ጠንካራው ጦር ከሰፈረበት የጦር ሰፈር ደረስ። አይን ለመጨፈን የማትበቃ ጊዜ እንኳን ሳናርፍ ያ መከረኛ ነጋሪት ሲጎሰም ጀመር። ካረፍንበት መሬት በመከራ ተነስተን ጉዞ ስንጀምር ያንን የደከመ ፈረሳችንን ለእድልና ለጣፈንታው በዚያው ጥለነው ሄድ። በተቀደሰች አገር ፈረስ አይበላ ነገር፣ እናም እሱን መጎተቱ ፋይዳ አልነበረውም። በመሆኑም የሚቀጥሉት ረጅም ሰዓታት እግሮቻችን የአሸዋ አቧራ እያቦነኑ ስንጓዝ ውለን እንደገና ያችኑ አጭር ረፍትና የዶሮን ቅልፍ ወስደን ደገና ነጋሪቱ ይጎሰም ጥሩምባው ይነፋና የረከሙ እግሮቻችንን እየጎተት ተራራ ስንወጣ ቁልቁለት ስንወርድ የደረቁ ወንዞችና ጅረቶች ስንሻገር ማለቂያ የሌለው በሚመስል ሜዳ ስንሄድና መሽና እንደገና ሌላ አጭር ረፍት እናደርጋለን። ከዚያም ፍንሽምብራ ባፋችን እንልና ጉንጭዋ ተጎንጭተን ያ ነጋሪ ሲጎሰም እንደገና ማለቂያ በሌለው መንገድ ቀያሽዋ ስናቦን ከመድረቁ የተነሳ የፈራረሰ አስፋልት የሚመስለውን ጠጠር በጠጠር የሆነውን የውሃ ዘር የሌለውን ወንዝ እየተሻገርን ብቻ መንገድ ይሁን አይሁን ወደፊት እያልን እንገሰግሳለን። ያለፍናቸው ቅቤ ተቀቡ የሚመስሉ ገደሎች፣ አስደናቂ ተራሮች፣ የሚያስገርምና የሚያስደንቅ ውበት ያላቸው ሸለቆዎች፣ ፒራሚድን የሚያስነቁ ቋጥኞች፣ ብቻ በምድር ሳይሆን በጨረቃ ላይ የምንሄድ እስኪመስለን ድረስ ተጓዝን። የካቲት 30 ቀን ማምሻው ላይ ከሳምሬ ወንዝ ዳርቻ ደረስን። ሳምሬ ውሃ በውሃ ነች። እንዲህ የሚያጓጓ ውሃዋ የሳምሬን ወንዝ ከምላጭ በሰሉ ሁለት ገደሎች መሃል ደብቃ ይዛዋለች። ሳምሬ ተስፋችን ነች። ቢያንስ እነዚያን ገደሎች ወርደን ጥማችንን ቆርጠን ጥቂት እናርፍ ይሆናል። የሳምሬ ገደሎች ድንጋዮች እግሮቻችንን እየሸረከቱ ወርደን የውሃ ጥማችንን ቆርጠን ኮዳችንን ሞልተን ሁለት ሰዓት እንኳ ያልሞላ ጊዜ ሳናርፍ መከረኛው ነጋሪ ተጎሰመ። ወደፊት ማለቱ የማይቀር ጉዳይ ግዴታ ነውና በስለት ድንጋይ እየተሸረከቱ እግሮች በቡትቱ ታስረው ማለቂያ ከሌለው እግረኞች መሃል ገብተው ወደፊት አሉ። መጋቢት 6 ቀን ማምሻው ላይ ከ14 ቀን በላይ ቀን ከሌት ጉዞ በኋላ ደጃዝማች መሸሻን ቀብረን 2 ቀን በጋይላ ወንዝ ዳርቻ ከማረፋችን በቀር ያለምንም የረባ ረፍት ከፊታችን የሚነድ ከተማ የሚመስል የጣሊያኖች የጦር ሰፈር ተዘርግቶ እይታችን ውስጥ ገባ። ይቺ ዛሬ ጣሊያኖች አንድደው ድንኳኖቻቸውን የተከሉበት ቦታ እስከ ቅርብ ጊዜ ድረስ ሰቆጣ በመባል የምትታወቅ ትንሽ ከተማ ነበረች። ከሰማይ ላይ የሚወረወሩ የጣሊያን ቦምቦች ያቺን ገና በማበብ ላይ ያለች ትንሿንና ውባን ሰቆጣ ወደ አመድነት ለወጧት። አንድም የጦር ሰፈር ምልክት እንኳን የሌላትን ትንሿን ሰቆጣን የቦምብ ናዳቸውን አወርደውባት አመድ መድፊያ እንጂ ገና በማበብ ላይ ያለች የነበረች ሰቆጣ መሆኗን የሚጠቁም ምልክት አሳጥተዋታል። የሰቆጣ ጎጆ ያፈራቻቸው ወንዶች አንዳቸውም ሳይቀሩ ወደ ጦር ሜዳ ሲሄዱ በሰቆጣ የቀሩ ሴቶች ልጆችና አሮጊቶች ብቻ ነበሩ። በሮማ ከፓላዞ ቬኒዛ መስኮቱ በረንዳ ላይ ቆሞ በኢትዮጵያ ስልጣኔ ያመጣለሁ አስገባለሁ ያለ የሚደነፋው ሙሶሎኒ የሱ የስልጣኔ መንገድ ምን እንደሚመስል የሰቆጣ አመድ ዝምተኛ ምስክር ነች። ምዕራፍ 33 ከንጉሠ ነገሥቱ ጋር በኮረም። የወግ መዲና ሰቆጣ የሞተች ያልተቀበረች ከተማ ነች። ነዋሪዎቿ ከዚያ እሳት አምልጠው መሸሽ ችለው ከሆነ ከሰቆጣ በላይ ባለ ተራራ ላይ ተደብቀው በጠራ ሰማይ ላይ እያፈጠጡ ናቸው። ምናልባት በሕይወት አምልጠው ከሆነ በጊዜ ከጎጆአቸው ወጥተው ማምለጥ ያልቻሉ የሰቆጣ አዛውንት ሴቶችና ሕፃናትማ ያው ከሰቆጣ ጋር አመድ ሆነዋል። ድምጥማጧ በጠፋው ሰቆጣ ብዙም ሳንቆይ ወደፊት ሄድ። ሌሊቱን ሙሉ ሲዘንብ ነው ያደረው። ንጋት ላይ ቀዝቃዛው ንፋስ ቀሰቀሰን። ያደርንበት ቤት ጣሪያ ሲያፈስ ነበር ያደረው። አሁን ያለነው ተራራማ በሆነ ቀበሌ ሲሆን እዚ ቀንቀን ሐሩሩ ሲለበልብ ለሊት ደግሞ ቁሩ ብርዱ መድረሻ የሚያሳጣ ቦታ ነውና አዳራችን አዳር አይበለው። በብርድ سنንቀጠቀጥ ጥርሳችንን سنናፋጭ ነው ያደርነው። እንደዚያ በሚያንቀጠቀጥ ብርድ እንደሬሳ ተኝተን ዋናው የራስ ካሳ ጦር ነጋሪት መጥቶ ሲንቀጠቀስ እንኳን አልሰማንም ነበር። ይሁንም የኋላው ደጀን ጦር ለጉዞ ሲሰናዳ እኛም ተነስተን ንጉሱን ፍለጋ ወደፊት ሄድ። አሁን የምንሄደው እስከዛሬ ብዙም ባልተጠኑ ሁለት ተራሮች መሃል ነው። አንዲት የጸለሬ ወንዝ ገባሪ ጅረት ዳርቻ ስንቃረብ መንጋት ጀመረ። ብዙም ሳይቆይ ከብዙ ቀናት እፎይታና ሰላም በኋላ ያልተጋበዘች ያልተጠራች እንግዳ ባለ 3 ሞተር የጣሊያን ሰላይ አውሮፕላን ባናታችን ላይ መዞር ጀመረች። ከሰዓታት ጉዞ በኋላ በየቦታው ጋደም ብለው የሚያርፉ ወታደሮችን ማየት ጀመር። ይህ ማለት ደግሞ በትክክልና በርግጠኝነት ወደ ዋናው ጦራችን የጦር ሰፈር እየተቃረብን ነው ማለት ነው። ብዙም ሳንቆይ በውሃልክ የተሰሩ ከሚመስሉ ሁለት ገደሎች መሃል ባለች ዋሻ ሁለቱ ራሶችና አሉ የሚባሉ የሰሜኑ ጦር የጦር አበጋዞች ሰፍረው አገኘናቸው። እነዚህ ከፍተኛ የጦር ጀነራሎች መሃል ጀግናው ደጃዝማች መሸሻ የከምባታው ሲቀር የዋጉ ገዥና ወራሽ ራስ ከበደን ጨምሮ አሁን ራሶች 3 ሆነዋል። እንዳልኩት አሁን ራሶች 3 ናቸው። ሙግቱ ጦፏል። የዋግ ተወላጆች የራስ ካሳ ጦር በዋግ ግዛት ቆይቶ ከሰቆጣ የሚወርደውን የጠላት ጦር እንዲከላከል ግዛታቸውን ልጆቻቸውን ንብረታቸውን እንዲታደግላቸው አጥብቀው ይማጸናሉ። ከወታደራዊ ስልጣን ጻር የዋጎችን ጥያቄና ምኞት የራስ ካሳ ጦር ሊፈጽመው አይቻለውም። ራስ ካሳ ጠቅላላ ጦራቸውን ይዘው ወደ ኮረም በመውረድ የንጉሱን ጦር አጠናክረው ኮረም ወይም ማይጨው ላይ ላንዴና ለመጨረሻ ጊዜ ከፋሽስቱ ጦር ጋር ገጥሞና ባላጊን ተራራ ወርዶ ፒያንስ ወደ አዲስ አበባ እንዳይዘልቅ መሞከር አለበት። የራስ ሙሉጌታ ጦር በተሸነፈ ጊዜና ደጃዝማች ወልደ ማርያምና ደጃዝማች አውራሪስ የተረፈ ጦራቸውን ይዘው በዋግ በኩል ሲያልፉ ተመሳሳይ ችግር ገጥሟቸው ነበር። በዚሁ አንድ ቀን ሙሉ በፈጀ ሙግት በመጨረሻ ላይ ዋጎች እንደሰቡትና እንደተመኙት ባይሆንም ሙግቱ አሸንፈው ያንድ ደጃዝማች ጦር በዋግ እንዲቆይ ሆኖ ሙግቱ አለቀ። የዋግ ድንበር ህዝብ ንብረት ከከፉ የጠራት ጦር ጠባቂ ሆኖ ከሙሉ ሰራዊቱ ጋር በዋግ እንዲቆይ ደጃዝማች ኃይሌ ከበደ የዋግሹም የራስ ከበደ ልጅና ወራሽ ተመረጠ ተሾመ ወይም ደግሞ ተፈረደበት። አሁን ማይሙት ያንድ ደጃዝማችን ጦር ብቻውን ከጠላት ጦር ጋር ግጠም ማለት የሞት ፍርድ እንጂ ሹመት ነውን? ደጃዝማች ኃይሌ ከበደን ከጀግኖቹ ካንበሶቹ ሰራዊቱ ጋር ብቻውን በዋግ ጥለነው በዚያው ምሽት ንጉሱን ፍለጋ ወደ ኮረም ወደፊት ሄድ። ከሰቆጣ ተነስተን ኮረም እስክንደርስ 5 ቀን ፈጀብን። በሰቆጣና በኮረም መካከል ያለውን አስቸጋሪ መንገድ እንሄድ የነበረው ጨለማን ተገን አድርገን ብቻ ነበር። በቀንማ እነዚያ የተረገሙ የጣሊያን የቆርቆሮ የሰማይ ላይ አሞራዎች ሰማዩን ወረው መርፌ እንደሚፈልጉ ሁሉ ስንዝር መሬት እንድንሄድ እንድንራመድ አይፈቅዱም ነበር። እና ቀኑን በተገኘው ቦታ ሁሉ ከለላ ይዘን እንጠለላለን። ሶስቱ ራሶች በተገኘ ዋሻ መሳይ የቀበሮ ጉድጓድ ውስጥ ገብተው ይደበቃሉ። አሊያም በዘቦቻቸው ታጅበው የትላልቅ ዋርካዎችን ጥላ ተገና አድርገው ቀኑን ይውላሉ። እንዲህ 5 ሌሊት ሙሉ በዚያ በሚያንቀጠቅጥ ብርድ ሰውነታችንን ለማሞቅ ጭምር ስንሮጥ ቀኑን በተወሸቅንበት ጉድጓድ በጠራራ ፀሐይ ስንወገር ሰንብተን مدرس اي كرم منا كرم درس يكاتيت اسركن مالدا كسوس سامنتات ششت بوالا تلقون قباتشنن متان كرم تلقو علاماتشن قبون امتانجي تاتغاتشن مكاراتشن جن جنا على لكم نبر كسات بوالا بمسراك كازبوتشن كرايا وشجار كم يواسنوت يدنبر تراراوش لاي وطان بتاج كرم ينقو سنقستو من اللي يولباش وتدروش سير مسمسو بقلس اتايالو اندي هاينت وتدرو يلرس يلبس وتدرو جايوت ادي سببا بچا نبر بتنبين كراس كاسا وتدروش بكاكل وتدرو يلبس لبسو يميتاي كشوش اند بيگنينو كلهم يسمني طورابال نج شمالباش يقبري وتدر بچا نبر وده كورم سورد بمنغدي بركاتا وتدراوي لبس يلبسونا يوتدر چاما يتچامو ينوغسا نغستون وتدراوي مكوننوش اغينيو ابزانيوشون بنوغسا نغستو بيتا منغست عدي سببا اغينچاچو نبر يمالت دغمو بتككل نوغسا نغستو وده مشغوبت واشا تقاربنال مالتناو بزوم سنكوي በንጉሰ ነገስቱ ዋሻ ውስጥ በንጉሰ ነገስቱ ፊት ራሳችንን አገኘነው ጃንሆይ ልክ ኮረም እንደገባን ያለምንም ፕሮቶኮል ወዲያውኑ ተቀበሉን ምንም እንኳን ልብሳችን በራሳችን ላይ አልቆ በጭቃ የተለወሰ ሁለመናችን ከለማኝ የከፋ ገጽታ ቢኖረውም ያላንዳሽ ጣጣ በዋሻ ቤተ መንግስታቸው ተቀብለው አስተናገዱን አዲስ አበባ በጃንሆይ ለራስ ካሳይ ጦር አማካሪ ሆኜ ተሹሜ ከፍተኛውን የኢትዮጵያ የመኮንን ማዕረግ ተሰጥቶኝ ወደ ደብረ ታቦር ከሄድኩ ወራቶች አልፈዋል። በእነዚህ ወራት ውስጥ ኢትዮጵያ ውስጥ ብዙ ለውጥ አለ። በአዲስ አበባ ቤተ መንግስት ያየሁት ምርጥና ድንቅ በወርቅ የተሽቆጠቆጠ ጌጣጌጥና ማራኪ ነገር ሁሉ እዚህ የለም ጠፍቷል። የንጉሰ ነገስቱ ዋሻ ተራራ ዋሻ ነች። በዚህ ዋሻ የኢትዮጵያው ንጉሰ ነገስት እንደሚኖር የሚጠቁም ምንም ነገር የለም። የንጉሰ ነገስቱ ዋሻ በመጠኑም ቢሆን ሰፋና ጠራ ያለ ቢሆንም በውስጡ ግን የኢትዮጵያ ንጉሰ ነገስት ቀዳማዊ ኃይለ ሥላሴ እንደሚኖሩ የሚጠቁም አንዳች ነገር የለም። በዚያ ዋሻ ያለ ነገር ቢኖር አንድ መናኛ ወታደራዊ ታጣፊ ጠረጴዛ አራት ታጣፊ የሸራ ወንበሮችና ከዋሻ የቀኝ ክንፍ ላይ በተራ የወታደር ብርድ ልብስ የተሸፈነ አንድ ተራ የወታደር አልጋ ብቻ ነበር። ከዚህ ሌላ ወለሉ በተደጋጋሚ ተረጋግጦ ወደ መመላለት በተቃረበ ያበባ ምንጣፍ ከመሸፈኑ በስተቀር ሌላ ምንም ነገር የለም። የዋሻውን በር ታማኞቹ የንጉሰ ነገስቱ የክብር ዘቦች በርካታ አውሮፕላን መቃወሚያ መትረየሶች ጠምደው ራት አውሮፕላኖች አጽዮን ለመከላከል በተጠንቀቅ ቆመዋል። ጃንሆይ በዚህ ዋሻ ቤተ መንግስታቸው እንደ ጥንት ጓደኛ በደስታ ከልባቸው ተቀበሉን። ዛሬ የማርሻል ማዕረግ የተከተበበት ወታደራዊ የደንብ ልብስ ለብሰው በተራ የመኮንን ቀበቶ ወገባቸውን ሸብ አድርገውታል። የብርቱካን ቀለም ያለው ረጅም ወታደራዊ ጫማቸውን ተጫምተው ፈገግታ ሳይለያቸው ዋሻውስ ባሉ አራት ወንበሮች ዙሪያ እንድንቀመጥ ጋብዘውን እስያቸው በዚያች ደረቅ የወታደር አልጋቸው ላይ ተቀመጡ። ከሁሉ በላይ ያስገረመኝ ነገር ቢኖር የጃንሆይ ፍጹም የተረጋጋ መንፈስ ነበር። የቀኑ የሚደርሳቸው ዜና እንኳን እሳቸውን ቀርቶ ከእሳቸው ባካል ብዙ የሚበረታን ሰው ጭንቅላት አዙሮ የሚጥል ሆኖ ሳለ እሱም በተረጋጋና ቁርጠኛ በሆነ መንፈስ ፈገግታ ሳይለያቸው ሲቀበሉን የመንፈስ ተንካሪያቸውን አደነቁ። ያኔ ከአዲስ አበባ ተሰናብቻቸው ወደ ሰሜን ጦር ግንባር ሲሄድ ፊታቸው ላይ ያልወሰኑ እርግጠኛ ያልሆኑ ሰው አይነት ነገር አይነበብባቸው ነበር። ዛሬ ከእያንዳንዷ ካፋቸው በመተፈልቃላቸውና እንቅስቃሴያቸው ፍጹም እርግጠኛና በራሳቸው የሚተማመኑ በ ብርቱ ጠንካራና ቆራጥ ሰው መሆናቸው ይነበባል። አዎ ጃንዋይ በስተመጨረሻ የአውሮፓውያን ሻጥር ገባቸው። አሁን የመንግስታቱ ህብረት የሰላም ድርድር ምንም እንደማይፈይድ ተረድተዋል። ያ በመንግስታቱ ህብረት ስር ይፈጸማል ብለው ያመኑት የሰላም ድርድር ጀግናውን የኢትዮጵያ ሰራዊት በእጁ የገባን ድል እንዲያጣ አድርጎታል። ይዘገይም አንዴና ለመጨረሻ ጊዜ የጠላትን ጦር ለመግጠም ነው ዛሬ ድሎት የበዛበትን ቤተ መንግስታቸውን ጥለው እንደማንም ተራ የገበሬ ወታደር ሁሉ በጦር ግንባር ሰራዊታቸውን ሊመሩ ተሰልፈዋል። ቀዳማዊ አጼ ኃይለ ሥላሴ ለጥንታዊ የኢትዮጵያ ታሪክ ባህልና ወግ ታማኝ ሆነው ያለፉት የኢትዮጵያ ነገስታት ሁሉ ጦራቸውን ይዘው ነው መትረያሳቸውን ጠምደው ሽጉጣቸውን ታጥቀው ጠመንጃቸውን አንግተው በጦር ግንባር ከጠላት ጋር ገጥመው ለእናት አገራቸው ለመሞት ተሰልፈዋል። ሀገር ወይም ሞት። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።
ሳቴና ሚታ በዛብኝ ሳቴነው ትትሩኝ ባንቺ ሳቴናው አልቀረም ውደዴ ሳቴናው አልማስ ፍሬንጂ ሳቴናው አንቺ ውደዲ ዞኚ ሳቴናው ልብን ሲያናውሎ ሳቴናው ፍቅርሽ ከሶኖፕኝ ሳቴናው ልብን አናዘዞ ሳቴናው ይራመዳል እግሬ ሳቴናው ምኑን አለው ብሎ ሳቴናው ሳይወዱ መታመት ሳቴናው በፍቅር ተጥሎ ሳቴና መንፈሴና ወደ ሳቴናም ልቤን ስብርሳ ሳቴናው ብራሴ ተጭኖ ሳቴናው የፍቅር ሻብዛ ሳቴና ፍቅርን የወረሱት ሳቴናው መውደድን ተገፎ ሳቴናው አንጀቱ ሲካተል ሳቴናው ይቅምጣል አርቦ ሳቴናው የሰው ጉም ጉም ሳቴናው ፋሚታው ምንድነው ሳቴናው አሪፍ ፊልከመት ሳቴናው ፍቅር ይባራነው ሳቴናው ሐሜታ ጉም ጉም ሳቴናው በኔ ላይ ተስፋፋ ሳቴናው መቁረጥ ሊጀምር ነው ሳቴናው ልቤ ፍቅሩን ተስፋ ሳቴናው ልመረጫካ ሳቴናው ልመለዱር ሳቴናው ሲነጋገር ያድራል ሳቴናው ከሙዚሩ ጋር ሳቴናው እንኳን ባለንጀራ ሳቴናው ልባይ ታመነ ሳቴናው ማለቷ ሳቴናው መታመን ወንጀል ሳቴናው እስቲ ጠይቁልኝ ሳቴናው ምኗን ነው ምኗን ነው ሳቴናው ምኗን ነው ምኗን ነው ሳቴናው ምኗን ነው ምኗን ነው